ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዊስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መጋቢት 24 2014 ዓመተ ምህረት ዝግጅታችን ጀመረ።
የኛው መሳቤት አንደኛው ፕሮጀክት አጋር ድርጅት ነው ተብሎ ነው የሚታወቀው። እስካሁንኛ ባለን መረጃ መሰረት ግራንድ ታቢያዎች ወይም የመተኮሻ የደመናን ማበልጸጊያ መሳሪያዎች ቴክኖሎጂ ገና አሁን ስለ ከባለፈው አመት ጀምሮ ነው አዶፕት እየተደረገ ያለው።
በብሔራዊ ሜትሮሎጂ ኢንስቲትዩት የሶማሌና አጎራባች ክልሎች የትንበያ ቡድን መሪ አቶ አሸናፊ ሙሉነህን የሰማችኋቸው ከመሬት ወደ ዳመና በመተኮስ ዝናብ ለማስዘነብ የሚያስችለውን ቴክኖሎጂ ለመተግበር በጂጂጋና ቀብሪ በያህ ተክሏል የተባለውን መሳሪያ በተመለከተ የሰጡንን ማብራሪያ ቆየት ብለን እናስደምጣችኋለን። ሌሎች በርከት ያሉ ቅንብሮችም ይኖሩናል። እኔ አስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናምሽታችኋል አድማጮች። ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ደቡብ ሱዳን ለጣነቷን ካገኘችበት ጊዜ ወዲህ አስከፊ የሆነውን ረሃብ እየተጋፈጠች ትገኛለች። ደቡብ ሱዳን ለጣነቷን ከተቀዳጀች ከ10 አመት በኋላም ሀገሪቱ በግጭት እየታመሰች በተለያዩ ሰው ሰራሽና የተፈጥሮ አደጋዎች ውስጥ በማለፍ ዜጎቿን መመገብ እንዳቃታት ትገኛለች። በአንድ ወቅት ንጻነቷ የፈጠረው የደስታና የተስፋ ስሜትም ጠፍቷል። በደቡብ ሱዳን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ የሆኑት ሳራ ቦስሎ ያንቲ ከአመት ወደ አመት ሰዎች ከመከራ ለመውጣት ቢታገሉም ተጨማሪ ድህነትና ተስፋ መቁረጦች ግን እየተፈታተኗቸው ይገኛሉ ብለዋል። አስተባባሪዋ በደቡብ ሱዳን የሰብአዊ አቅርቦት ፍላጎትን ለማሟላት እስከ 1.7 ቢሊዮን ዶላር ብንፈልግም ለሰላም ግንባታ፣ ለማህበራዊ ትብብርና ሀገሪቱን መልሶ ለማቋቋም ጨማሪ ድጋፍ እንፈልጋለን ብለዋል። አያይዘውም ለደቡብ ሱዳን ህዝቦች ሰብአዊ ድጋፍ ብቻውን ችግራቸውን አይቀርፈውም፣ ለችግር የተጋለጡትን መርዳታችንን እያረጋገጥን የአቅም ግንባታም ላይ በሰፊው መስራት አለብን ሲሉ አሳስበዋል። የተባበሩት መንግስታት ድርጅት የጸጥታ ኃይሎችን ወደ ማሊ ላከ። የመንግስታቱ ድርጅት ማሊ ከቡርኪና ፋሶና ከኒጀር ጋር በጋራ ወደሚጋራቸው የሶስቱ ሀገራት ድንበሮች ላይ በሁለት ቡድኖች የተዋቀረ የሰላም አስከባሪ ኃይል ልኳል። አካባቢው እራሱን እስላማዊ መንግስት ብሎ የሚጠራው ያሸባሪ ቡድን ጋር ተያያዥነት ባላቸው አባላት በዚህ በመጋቢት ወር በመቶዎች የሚቆጠሩ ሰዎች መሞታቸውን ባለስልጣናትና ወታደራዊ ምንጮች አስታውቀዋል። ይህ ቀጠናም በምዕራብ አፍሪካ ከፍተኛ የሆነ የጂሃዳዊ ሚሊሻዎች ግጭት የሚካሄድበት ነው። እስከ ባለፈው ሳምንት ድረስም 500 የሚደርሱ ሲቪሎች ጋኦና ሜናካ በተሰኙ አካባቢዎች መገደላቸውን ማንነታቸው እንዲጠቀስ ያልፈለጉ ወታደራዊ ኃይል አስታውቀዋል። እስራኤል 3 የፍልስጤም ታጣቂዎችን በዌስት ባንክ ገደለች። የእስራኤል የጸጥታ ኃይሎች 3 መሳሪያ የታጠቁ የፍልስጤም ጂሃዳዊ ቡድን አባላቶችን በዌስት ባንክ ዛሬ ገደሉ። ፖሊስ ይህ የሽብርተኛ ህዋስ በቅርብ ጊዜ የጸጥታ አባላትን ለማጥቃት በሽብርተኝነት ድርጊት የተሳተፈ ሲሆን ከሰሞኑም ለሌላ ጥቃት እየተዘጋጁ ነበር ሲል አስታውቋል። በተልኮ 4 የእስራኤል ባለስልጣናት የተጎዱ ሲሆን እስላማዊ ጂሃድ ቡድኑም 3 ሰዎች አባላቶቹ እንደሆኑ አስታውቋል። ባለፈው ሳምንት በአረቦች ከተፈጸመ ከባድ ጥቃት በኋላም በአካባቢው ውጥረት ነግሷል። ባለስልጣናትም በእስልምና እምነት ተከታዮች ዘንድ ቅዱስ በሆነው የረመዳን የጾም ወቅት መጀመሩን ተከትሎ ጥቃቶች ሊጨምሩ እንደሚችሉ ያስጠነቀቁ ሲሆን ከዚህ ቀደም ግጭቶች በዚህ በረመዳን ወቅት ጨምረው ታይተዋል። ማክሰኞ ዕለት የፍልስጤም ታጣቂ ተኳሽ ቤኒ ብራክ በተሰኘ አካባቢ 5 ሰዎችን ተኩሶ ከገደለ በኋላ በእስራኤል ፖሊሶች ሊገደል ችሏል። የእስራኤል ኃይሎች ሌሎች 3 የፍልስጤም ታጣቂዎችን ሐሙስ ዕለት መግደላቸውን ተከትሎም አንድ ፍልስጤማዊ በአውቶቡስ ላይ አንድን ተጓዥ በጩቤ ከወጋ በኋላ በሌላ እስራኤላዊ ተተኩሶበት የሞተ ሲሆን ይህም በአይሁዶች መኖሪያ አካባቢ መፈጸሙ ታውቋል። አድማጮች ዜና የተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ፔንታገን ለዩክሬን ጸጥታ የሚውል ተጨማሪ የ300 ሚሊዮን ዶላር ድጋፍ መደበ። ዩናይትድ ስቴትስ የጸጥታ ቢሮ ትላንት አርብ ዋሽንግተን ሩሲያ ዩክሬንን ከወረረችበት ከየካቲት ወር ማብቂያ ጀምሮ ከመደበችው የ1.6 ቢሊዮን ዶላር ድጋፍ በተጨማሪም የዩክሬንን ጸጥታና ደህንነት ቢሮ ለመደገፍ የ300 ሚሊዮን ዶላር የገንዘብ ድጋፍ በበጀቱን አስታወቀ። ይህ ድጋፍም የሌዘር ቴክኖሎጂ፣ የሮኬት መሳሪያዎችን፣ ጤያራዎችን፣ ጨለማ ውስጥ የሚያሳዩ መሳሪያዎችን፣ ስልታዊ የመገናኛ ስርዓትን፣ የህክምና መሳሪያዎችን፣ ብረት ለበስ መኪኖችንና የጦር መሳሪያዎችን እንደሚያካትትም ታውቋል። የፔንታገን ቃል አቀባይ ጆን ኪርቢ ትላንት በሰጡት መግለጫ ይሄ ውሳኔ ዩናይትድ ስቴትስ ዩክሬን የሩሲያን የጦር ምርጫ በማስወገድ አንድነቷና የድንበር ሰላሟን ለማስጠበቅ በመታደርጋቸው የጀግንነት ጥረቶችን እንደምትደግፍ የማይታጠፍ ቃሏን የሚያሳይ ነው ብሏል። ረቡዕ ዕለትም የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደንና የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ የዩክሬን ወታደራዊ ኃይልን ለማገዝ ጉልበቶችን ለመጨመር መነጋገራቸውን ዋይት ሀውስ አስታውቋል። ትላንት ማምሻውን የፕሬዝዳንት ዘለንስኪ ጥያቄ ተከትሎ ዩናይትድ ስቴትስ ሶቪየት ሰራሽ ታንኮችን ለዩክሬንና አጋሮቿ ለማቅረብና ለማስተላለፍ መወሰኗን ኒውዮርክ ታይምስ ዘግቧል። ከሳምንታት ግጭት በኋላ ሞስኮ ሩሲያን የሚደግፉ ተገንጣዮች ሁለት ሪፐብሊኮች ያሉባትን ዶኖባስን ነጻነቷን በማስከበሩ ረገድ ላይ ለመርዳት እንደምታተኩር አስታውቃለች። በመጨረሻም አቶ ገላሳ ዲልቦ ዛሬ ተቀበሩ። የኦሮሞ ነጻነት ግንባር ኦነግ የቀድሞ ሊቀመንበር አቶ ገላሳ ዲልቦ የቀብር ስነ ስርዓት ዛሬ በአዲስ አበባ ከተማ በመንበረ ጸባኦት ቅዱስ ስላሴ ካቴድራል ተፈጽሟል። በትጥቅና በሰላማዊ የፖለቲካ ትግል እንቅስቃሴ ውስጥ ለ45 ዓመታት የቆዩት አቶ ገላሳ ዲልቦ የህዝብ ተወካዮች ምክር ቤት አባልና የኢንዱስትሪና የማዕድን ጉዳዮች ቋሚ ኮሚቴው ምክትል ሰብሳቢ ሆነው እያገለገሉ ነበር። መጋቢት 21 2014 ዓ.ም ለሊት ያረፉት አቶ ገላሳ ዲልቦ የቀብር ስነ ስርዓት ላይ የቀድሞ ባልደረቦቻቸው፣ የመንግስት የስራ ኃላፊዎች፣ የተለያዩ የተፎካካሪ ፖለቲካ ፓርቲዎች፣ ታዋቂ ግለሰቦችና ወዳጅ ዘመዶቻቸው በተገኙበት ዛሬ መጋቢት 24 2014 ዓ.ም የመንበረ ጸባኦት ቅዱስ ስላሴ ካቴድራል መካነ መቃብር ተፈጽሟል። አድማጮች ለምሽቱ ያስኩላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ መጋቢት 24 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com በፌስቡክ ገጻችን @voenews በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባ እንለፍ። ብሔራዊ ሜትሮሎጂ ኢንስቲትዩት ከሚመለከታቸው ሌሎች የመንግስት ተቋማት ጋር በመተባበር በአርብቶ አደር አካባቢዎች ያጋጠመውን የዝናብ እጥረት ለመቀነስ ሰው ሰራሽ የዝናብ ማዝነቢያ ዘዴን ለመጠቀም የሚያስችሉ መሰረተ ልማቶችን እየተከለ መሆኑን አስታወቀ። ከመሬት ወደ ዳመና በመተኮስ ዝናብ ለማዘነብ የሚያስችለውን ቴክኖሎጂ ለመተግበር በጂጂጋና ቀብሪ በያህ መሳሪያዎች መተከላቸውን ኢንስቲትዩቱ አስታውቋል። ይህ ምን ያህል ውጤታማ ነው? የሚጠቀሟቸው ኬሚካሎች በአካባቢ ላይ ጉዳት አያደርሱም ወይ? ከገንዘብ አንጻርስ የአርብቶ አደሮችን የዝናብ እጥረት ለመቀነስ ምን ያህል ተመራጭ ዘዴ ነው የሚለውና ተያያዥ ጥያቄዎችን በተመለከተ በብሔራዊ ሜትሮሎጂ ኢንስቲትዩት የሶማሌና አጎራባች ክልሎች የትንበያ ቡድን መሪ የሆኑት አቶ አሸናፊ ሙሉነህ ከአዲስ ቸኮል ጋር ቆይታ አድርገዋል።
እኔ አሸናፊ ሙሉነህ እባላለሁ በኢትዮጵያ ሜትሮሎጂ ኢንስቲትዩት
የሶማሌና ጎረባች ክልሎች ሚቴዎሮሎጂ ትንበያና ቅድመ ማስጠንቀቂያ ቡድን መሪ ነው።
ፋሽናሽ በሶማሌ ክልል በዝናብ ጥረት የተነሳ ድርቅ መከሰቱ ይታወቃል። በእናንተ ትንበያ መሰረት የበልግ ዝናብ ይዘገያል ወይ መጠኑ ይቀንሳል የሚል ትንበያ ነው ከዚህ በፊት ወይዘሮ ጫሊ ደበሌ እንደዛ ነበር ያሉኝ? በዚህ ነገር የተቀየረ ነገር አለ ወይስ
የዝናብ ጥረቱ ያው ሊቀጥል ይችላል? ምናልባት ዝናቡ በስርጭት ረገድ ተዳክሞ በልጉ ካሁን በምስራቁና በደቡብ ምስራቁ ያገሪቱ ክፍል የመጀመሪያ ዝናብ ባይኖረውም ይህ የበልግ ዝናብ ምናልባት የግንቦት በበልጉ መጨረሻ ገደማ ተሻሽሎ በተወሰነ መልኩ ታየ ይችላል። ሚያዝያ ላይ ተለያውን መጪው የሚያዝያ ወር ላይ የሚጠበቀው ከባድ ዝናብ በየቦታው ላይ መድረስ ነበረበት። ይህ ዝናብ ስርጭት ግን እንብዛም ሊስተዋል አይችልም። ስለዚህም እንደ ምክንያትነት የሚወሰው የዚህን የበልግ ዝናብ ሊቀንስ ይችላል የሚባለው የበልግ ዝናብ ሰጪ ሜትሮሎጂ ክስተት የመዳከም አዝማሚያነቱን አሁንም እየቀጠለ ነው የሚስተዋለው። በተለይ በትሮፒካል ኢኳቶሪያል ፓሲፊክ ውቅያኖስ ላይ ላኒና የሚባለው የበልግ ዝናብ የሚያሳጥረው ሜትሮሎጂ ክስተት አሁንም ተሻሽሎ የቀጠለበት አዝማሚያ ነው ያለው። አሉታዊ ተጽዕኖ ሊበረታ እንደሚችል አመላካች የሜትሮሎጂ ክስተቶች ይጠቁማሉ። ከህንድ ውቅያኖስ ግን መደበኛ አይነት ይዘት ቢኖረውም በተለያየ የህንድ ውቅያኖስ አካባቢ ላይ እየተፈጠረ ያለው ሳይክሎን ወይም ከውሃ ላይ የሚነሳው እሽክርክሪት የዝናብ አዘል ሜትሮሎጂ ክስተት እዛው አካባቢ ትልልቅ ዝናብ እየሰጠ የበልጉን ዝናብ ወይም እርጥበት ወደ ሀገሪቱ እንዳይገባ አሉታዊ ተጽዕኖ አልፎ አልፎ ስላለ በቂ የበልግ ዝናብ እየደረሰ አይደለም። ሌላው ሜዲትራኒያን ባህር ዳርቻ ፈጠር የሚችል የዝቅተኛ አየር ግፊት ቀይ ባህርና በተለያዩ በአረቢያ ባህር ዙሪያ ላይ ያሉ ዝቅተኛ አየር ግፊቶች በበቂ መጠን በስርጭትም በመጠን ከንፋስ ጋር ተያይዘው በቂ የዝናብ የመስጠት ደረጃቸውን ምቹ የሆነ ሁኔታ አቬሌብል ስላልሆነ እነኚህ ክስተቶች እንግዲህ ያው የበልጉ ዝናብ አጠርነቱ እንዲቀጥል እንደ ምክንያትነት የሚወሱ ሜትሮሎጂ ክስተቶች ናቸው።
የዝናቡ መጠን ቢቀንስም ደመና ካለ በሰው ሰራሽ ዴት ዝናብ ማዝነብ ይቻላል ተብሎ በተለያዩ አካባቢዎች ሀገሪቱ አካባቢዎች ላይ ሙከራ እየተደረገ ነው። ሀገር ውስጥ መገናኛ ብዙሃንም በኮንሶ እና ቦረና አካባቢ በዚሁ መንገድ ዝናብ እንደዘነበ ተገልጿል። ሊበን አካባቢው እንደዚህ ተመሳሳይ ሙከራዎች እንዳሉ ይታወቃል። በአሁኑ ሰዓትም በሶማሌ ክልል በጅጅጋ እና ቀብሪበያ አካባቢ እንደዚሁ ተከላ ላይ እንዳለ የሚታወቅ ነገር አለ። ይሄ ከእናንተ መስሪያ ቤት ጋር ግንኙነት አለው ይሄ ነገር?
እንግዲህ የኛ መስሪያ ቤት አንደኛው ፕሮጀክቱ አጋር ድርጅት ነው ተብሎ ነው የሚታወቀው። እስካሁን እኛ ባለን መረጃ መሰረት ገና እንግዲህ እነኚህ ግራውንድ ጣቢያዎች ወይም የመተኮሻ የዝናብ የደመናን የማበልጸጊያ መሳሪያዎች ቴክኖሎጂው ገና አሁን ላይ ነው። በተለይ ከባለፈው አመት ጀምሮ ነው አዶፕት እየተደረገ ያለው። እንግዲህ የተለያዩ ሚኒስቴር መስሪያ ቤቶች ከሜትሮሎጂ ኢንስቲትዩትን ጨምሮ አርቲፊሻል ኢንተለጀንስ ጋር ተያይዞ ሳይንሳዊ ቴክኖሎጂ አጠቃቀም በተለይ በጣም የድርቅ አዝማሚያ አሳሳቢ ጉዳይ ሲደርስና አልፎ አልፎ በተለያዩ በማደግ ላይ ወይም ያደጉ ሀገሮችም እንደሚጠቀሙበት ለመስኖና ለተፋሰስ ይዘት ባላቸው አካባቢዎች ላይ በቂ ዝናብ መጠን በሚያስፈልግበት ወቅት የሚጠቀሙት ቴክኖሎጂ ነው። ይህ ቴክኖሎጂ እንግዲህ የተለያዩ ጥቅሞች ያሉት ደመና በቂ መጠን በማሻሻል ደመናን እንዲቀዘቅዝና የደመናው ክላውድ ማስ እንዲጨምር በማድረግ ደመናው ከብዶ ቀዝቅዞ ወደ መሬት በዝናብ መልክ ደመናውንም በተወሰነ መልኩ ከ10 እስከ 30% በሚያሻሽል አዝማሚያ የተወሰነ ከ1.5 ሚሊሜትር ዝናብ እንዲሁም በማሻሻል የዝናብ አቅም መሬት እንዲደርስ የሚያደርግ ቴክኖሎጂ ነው። ይህ ቴክኖሎጂ እንግዲህ እንደ ሲልቨር አዮዳይድ፣ ሶዲየም ክሎራይድ የመሳሰሉ ፖታሽየም ክሎራይድ አይነት ይዘት ያላቸው እንደ ወተር ቫፐር ከእንደ ወተር ድሮፕሌት አይነት ሪያክሽን መፍጠር የሚችሉ ኬሚካል ኮምፓውንዶች ነው ወደ ሰማይ ወይም በጭስ መልክ የተኮሱና አሁን እዚህ እየተተከለ ያለው ከመሬት በሚተኮሱ የደመና ማበልጸጊያ አይነት ቴክኖሎጂ ነው። በአውሮፕላን የርጭት ሙከራ ከአሁን በፊት ውጪ በመጡ ባለሙያዎች አዲስ አበባ የተለያዩ አካባቢዎች ላይ ተሞክሮ ውጤታማ አይነት ይዘት ላይ ተደርሶበታል። እና ያው ይህ ሁኔታ እንግዲህ ዋጋ የሚጠይቅና ትንሽ ወጪው ከበሺዎች ዶላር እንዲሁም እስከ ትልቅ ፕሮጀክት ሜጋ ፕሮጀክት እንቅስቃሴዎች ላይ ባለጉት ሀገራት እስከ አመት ሲያንስ እስከ ሚሊዮን ዶላር ፕሮጀክት ሊወስድ የሚችል በጣም ትልልቅ ስራ ተኮር አይነት አዝማሚያ ላይ ነው እንደዚህ አይነት አፕሊኬሽኑ ወይም ተግባራዊ ይዘቱ የሚንጸባረቀው። እና እንግዲህ አሁን በተወሰኑ ድርቅ በሚስተዋልባቸው አካባቢዎች በሶማሌ ክልል ደቡባዊ ሶማሌ፣ ደቡብ ምስራቅ ሶማሌ፣ የደቡብ ኦሮሚያ አካባቢዎች እነ ባሌ፣ ቦረና በድርቁ በብዛት በሚንጸባረቅባቸው አካባቢዎች ላይ ሙከራ ይደረጋል ተብሎ እየተጠበቀ ነው ማለት ነው።
ስለዚህ በአሁኑ ሰዓት አሁን እዚህ ተከላ እየተካሄደ ያለው ከምድር ወደ ሰማይ በመተኮስ እና የሚያዘንበው ቴክኖሎጂ ነው ማለት ነው።
አሁን ከግራውንድ ከመሬት ጣቢያ ላይ ከመሬት ላይ በመተኮስ ቀጥታ በጭስ አይነት መልክ ሪያክሽን በማፍጠር ደመናን ያለን ደመና የማሻሻል ሂደት ነው። ያው ቀጥታ ደመናው ኤግዚስት ወይም እንዲፈጠር ባይሆንም ደመናውን የማሻሻል ባህሪ ነው ያለው። የማቀዝቀዝ
ደመናው ከተፈጠረ ካለ ብቻ ነው ይሄ ማለት ነው።
አዎ፣ ክላውድ ኮንደንሴሽን ኒውክላይ የማሻሻል ማለትም በሰማይ ላይ እንደ አቧራ አይነት ከፍተኛ የአቧራ ወይም ኤሮሶል የምንላቸው አሉ። ይሄ ብናኝ አይነት ነገሮች ሲበረቱ እንደ ወተር ወተር ጥበት አይነት አዘል እንዲሁም የደመና እንቅስቃሴዎች ጠንከር ብለው በሚመጡበት አካባቢ ላይ ነው እንደዚህ አይነት እንቅስቃሴ ሞር አፕሊኬብል የሚሆነው ማለት ነው። ተግባራዊነቱ በተለይ ደመና ልክ በሚገባበት ወቅት ላይ አዋጪ ይሆናል ማለት ነው። በደንብ የመበልጸግ አቅሙ በጣም ከፍተኛ ነው ማለት ነው።
ለማበልጸግ ማሽኖች አሉ፣ የሚረጩ ኬሚካሎች አሉ። የነሱ ወጪ እና በዛ ምክንያት የሚገኘው ውሃ መጠን አለ። ምን ያህል አዋጭ ነው ከገንዘብ አንጻር?
እንግዲህ አዋጭ ነው እንግዲህ አሁን ባለንበት ወቅት ላይ አስኪ ሁኔታ ላይ የድርቅ አዝማሚያ ሲፈጠር ያው ከዝናቡ የምናገኘው ጥቅም የተሻለ ይሁን ስለሚችል በዚህ ወቅት ላይ ምናልባት አዋጭ ነው። ግን በየጊዜው እዚህ አይነት ሙከራዎች ላይደረጉ ይችላሉ ማለት ነው። ግን ወቅቱን ጠብቆ ለዚህ መደረግ ወይም እርምጃ መወሰድ ባለበት ወቅት ላይ ሲሆን በጣም ውጤታማነቱ የበረታ ይሆናል ማለት ነው። ከዛ በዘለለ ግን ትልቅ ኮስት ዋጋ የሚጠይቁ ቴክኖሎጂዎች ናቸው እነኚህ አፕሊኬሽናቸው ማለት ነው። ግን እንደየአቅማቸው ደግሞ የሂሳብ ደረጃም አላቸው። የደመና መበልጸግ አቅም አሁን መጠነኛ በሆነ ረገድ ከዩናይትድ አረብ ኤምሬት ጋር በሚደረግ የግንኙነት ፕሮጀክት ሂደት ነው። በጠቅላላ ብዙ መስሪያ ቤቶችን የሚያሳተፍ ነው። ከዚህ በፊትም የተሞከረው ፕሮጀክቱ ሲጀመር በሚኒስትሪ መስሪያ ቤቶች፣ የእርሻ ቢሮ፣ ውሃና ሀብት ሚኒስቴር መስሪያ ቤቶች እንዲሁም አርቲፊሻል ኢንተለጀንስ ኢትዮጵያ ሜትሮሎጂ ኢንስቲትዩት ተወሰኑ አካላትን ተሳታፊ አድርጎ ነው ፕሮጀክቱ እንዲንቀሳቀስ እየተፈጠረ ያለው ማለት ነው። ይሄ እንቅስቃሴ ሂደት ውስጥ የተገባው
ከአዋጭነት አንጻር ማለት ነው። ለምሳሌ ውሃ ጠር ለሆኑ አካባቢዎች ውሃ በቦቴ ማመላለስ የሚያወጣ ወጪ አለ። በዚህ በሰው ሰራሽ ዘዴ ደግሞ ዝናብ እንዲዘንብ ተደረገ ደግሞ የሚገኝ ውሃ አለ። ከዛ አንጻር ማለት ነው።
አዎ፣ እንግዲህ ምንድነው በረሃማ አካባቢዎች ላይ ነው እንደዚህ አይነት ፕሮጀክት ያው ዋጋ የሚያስከፍል ስለሆነ በጣም ወሳኝ በሆኑ ኤሪያዎች ላይ ነው። በጣም ትልቅ ሜጋ ፕሮጀክቶች በሚንቀሳቀሱበት አካባቢ ለምሳሌ ትልቅ የመሰኖ ተፋሰስ እንቅስቃሴ አዋጪ የሆነ ቦታ ላይ አሉታዊ ተጽዕኖዎች ሲንጸባረቁ ወይም ደግሞ በረሃማ አካባቢ ሆኖ አማራጭ የውሃ አቅም በሚመናመንበት ወቅት ላይ እንደዚህ አይነት እንቅስቃሴ ይደረጋል ማለት ነው። ያው ሊገኝ የሚችለው ሞር ኦፍ ከዝናብ ላይ መሰረትን ባደረገ አይነት መልኩ ወይም ደግሞ ኢንዱስትሪ ትልቅ አዋጭ ኢንዱስትሪ ዘርፍ ሆኖ እዛ አካባቢ የዝናብ ይዘቱ በጣም አስፈላጊ ከሆነና ብዙ የኢንቨስትመንት አዋጭነቱ በተረጋገጠበት አካባቢ ላይ ይሞከራል። እንዲሁም ደግሞ እንደ አባይ ወይም ደግሞ ሌሎች አዋጭ በሆኑ ተፋሰስ አይነት አካባቢዎች የመስኖ ኢሪጌሽን ስራዎች አካባቢ ላይ የውሃ አቅም በጣም አስፈላጊ ሆኖ ሲገኝ እንደዚህ አይነት እንቅስቃሴዎች ይደረጋል። በውጪውም ዓለም በዚህ አይነት ዘርፍ ነው የሚንቀሳቀሱበት። በጣም አስፈላጊና በጣም ትልቅ ኤክስፖርት አቅሙ ከፍተኛ በሆነ ኢንዱስትሪ ኤሪያ ላይ ወይም ደግሞ የዝናብ አቅሙ አስፈላጊ ሆኖ ቢያድርግ ወይም ደግሞ ውሳኔ በሚሰጥበት የአቅም ወቅት ላይ ነው እንደዚህ አይነት እንቅስቃሴ የሚደረገው ማለት ነው።
በመስራቃዊ ሶማሌ ክልል ጅጅጋና ቀብሪ በያ ላይ ነው እነኚህ ከመሬት ወደ ሰማይ የሚተኮሱ መሳሪያዎች እየተተከሉ ያሉት። እነኛ አካባቢዎች ሀፈን ዞን ከሶማሌ ክልል ብዙም በድርቅ ያልተጎዳ የሚባል አካባቢ ነው ጅጅጋ። እና እዚ አካባቢ የተተከሉ መሳሪያዎች ድርቁ በጣም ወደ አጠቃቸው ለምሳሌ ወደ ጎዴ ላሉ ሌሎቹ ለመትከል አይሻልም ነበር ወይስ እዚህ የተተከሉ መሳሪያዎች ለሌሎቹ ሊደርሱ ይችላሉ? የተመረጡበት መስፈርት ምንድን ነው? ቀብሪ በያና ጅጅጋ
አንደኛው ይመስለኛል ኤሊቬሽንም ከፍታውም ደና ነው የጅጅጋ አካባቢ። ቀብሪ በያም ዝቅ ብሎ ያለው ከፍታም ጥሩ አይነት ይዘት ያለው ከፍታ ነው። ሌላው ያው አንድ ቦታ ቢተኮስም የዚህ አይነት ሪአክሽኑ እስከ 60ዎቹ በኪሎ ሜትር ርቀት ድረስ ሃይሊ አፕሊኬብል ነው ማለት ተግባራው በጣም ውጤታማ በሆነ ረገድ መረጃ መስጠት ይችላል። ይሄ ደግሞ በተለይ በጅጅጋ ዙሪያ ስካላይ ባሉ አካባቢ ላይ በብዛት የጅጅጋን ወረዳን ጨምሮ የፋፈን ዞን ላይ ትልቅ ኢምፓክት ይኖራል። ቀብሪ በያ በታችም ያለው እስከ ደጋሃቡር ባሉ የበልጉ ቀሪ በልግ ዝናብ ራሱ የሚጠበቅባቸው መስመሮች ላይ ነው። በተለይ ወደ ደጋሃቡርና ትንሽ ወደ ዋርዴር ነው ከዚህ በኋላ ሻል ያለ እርጥበት መጠንም ይገኛል ተብሎ የሚጠበቀው ምናልባት በግንቦት ወቅት በተለይም። ከዛ በዘለለ ግን እንግዲህ በሂደት እየታሰበ ያለ ነገር ካለም እስኪ አላውቅም። አሁን ባለኝ ኢንፎርሜሽን ግን ሁለት ፓይለት ሳይቶች ናቸው ተመርጠው ወደ ስራ የተገባበት ማለት ነው።
የተመረጡት ከከፍታቸው አንፃር ነው ማለት ነው?
አዎ፣ ከፍታንም መሰረት ያደረገ ነው። ያው እርጥበትም ሞሮፍ ለህንድ ውቅያኖስ ደመናም ሲገባ በቀላሉ እነኚህን አካባቢዎች ነክቶ የሚያልፍበት አዝማሚያ ሊፈጠር ስለሚችል ከዛ ማንግል ይሆናል የሚል መላምት ነው ያለ እስካሁን ማለት ነው።
ያው ጨዋማ ኬሚካሎች ወደ ላይ የሚረጩ አሉ ብለውኛል እርስዎ እንደገለጹልኝ። እነሱ ከዝናብ ጋር ሲመጡ እንደዚህ አካባቢ በመበከል ረገድ ስጋት አሉ የሚል አንዳንድ ክርክሮች ይነሳሉ። በዚህ ረገድ ምንድን ነው የእናንተ ኢንፎርሜሽን ወይም አቋም?
እንግዲህ እነኚህ ብዙም ኢንቫይሮንመንታል ፍሬንድሊ ከሚባሉ ኬሚካል ኮምፓውንዶች ያው በጥናትና በሳይንስ የተረጋገጡ ናቸው። ሞሮፍ አካባቢን ምንድነው ሃይድሮክሳይድ ወይም የእርጥበት መጠንን ነው እንዲጨምር የሚያደርጉት ወይ ጭጋጋማ ይዘት እንዲፈጠር ነው ምክንያት እንደ ምክንያትነት የሚወሰዱት። ምንድነው ቫፐር አይነት ወይም የትነትን ከጭስ ጋር አብሮ ሲያዝ ይሄ ስሞግ ዋይት ስሞግ ወይም ነጭ ጭሳማና እርጥበታማ አይነት ይዘት ኖሮት የደመና አይነት ይዘት እንቅስቃሴ ወደ ቅዝቃዜ ሲስተም ውስጥ እንዲገባ የሚያደርግ ፕሮሰስ ነው። ለዚህም ያው እንደ ፖታሺየም ክሎራይድ እንደ ሲልቨር አዮዳይድ በአንዳንድ ፕሮጀክት ላይ እንደ ናይትሬት አይነት ይዘት ያለው ነገርም አለ። በአብዛኛው ግን ፖታሺየም ክሎራይድን ይጠቀማል። ፖታሺየም ክሎራይድ፣ ሶዲየም ክሎራይድ እና ሲልቨር አዮዳይድ ነው በብዛት አፕሊኬብል ቴክኖሎጂው ላይ ማለት ነው። ኬሚካል ኮምፓውንዶቹ የሚረጩት ማለት ነው። ሌላው አብሮት ስሞግ አለ። ስሞኩ ሞር ኦፍ ዋተር ቫፐርን ኢናንስ የሚያደርግ ነው። የእርጥበቱን የዳመና እርጥበትን የሚያሻሽል የፕሮሰስ ይዘት ነው ያለው። ግን ያው ከብክለት ጋር ምንም ጭሳማ አይነት ይዘት ቢኖረውም ያ ጭሳማ ይዘቱ ኢንቫይሮንመንታል ፍሬንድሊ ነው። የሚያስፈራ ሳይሆን የጉም እንቅስቃሴ አይነት መልክ ይዘት ነው ያለው። ከብክለት ጋር የሚያያዝ ነገር አለው። ልክ ደመናው እንደሚንቀሳቀስ ጭሱ ሰማይ ላይ ሊንቀሳቀስ ይችላል። ያ ጭስ ግን ከብክለት ጋር የተያያዘ ነገር አይደለም። እንስሳትንም አየር ላይ የሚበሩ ነፍሳትንም የሰዎች ህይወትንም ይጎዳል የሚባል አይነት መልክ ይዘት አይደለም።
እግዚአብሔር በጣም አመሰግናለሁ አቶ ሽመልስ።
መልካም እሺ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ዝግጅቶቻችንን አዳምጣችሁ አስተያየት ተሰጡን ዘንድ አድራሻዎቻችንን እንንገራችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምጽ VOA።
ዛሬ ቅዳሜ እንደመሆኑ ወደ ተከታዩ ዘገባ ከመላፋችን በፊት አንድ ሙዚቃ እንጋብዛችሁ። ፀሐይ ዮሐንስ ጊዜው ይርዘምንሽ። ዮሐንስ የተጫወተውን ዜማ ነበር ያስደመጥናችሁ። ወደ ተከታዩ መሰናዶ እንሰዳችሁ። ነዋሪነቷን በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገችው ማን ያህልሻል ዳዶ አይ አም ወላይታ የተሰኘ መጽሐፍ ከሳምንታት በፊት አሳትማለች። በኢትዮጵያ በሕግ ባለሙያነት ለረጅም ጊዜ ያገለገለችው ወይዘሮ ማን ያህልሻል በማደጎ ወደ ዩናይትድ ስቴትስ የመጡ ልጆችንና ቤተሰቦቻቸውን በማቀራረብ ላይ በበጎ ፈቃደኝነት ያገለገለች ትገኛለች። ከኤደን ገረመው ጋር በመጽሐፉ ዙሪያ ቆይታ አድርገዋል። ወይዘሮ ማን ያህልሻል ስለ መጽሐፉ ይዘት ከምታብራራበት ቆይታቸው ይጀምራል።
መጽሐፉ ይዘት ስለ ወላይታ ባህል ነው የሚያወራው። ወላይታ ውስጥ ባለ አንድ አካባቢ ቆንቶ የምትባል መንደር ውስጥ አንዲት የ14 ዓመት ሴት ልጅ እንዴት ነው የምታድገው የሚለውን ስለሷ ነው የሚያትተው። ሲቆ ነው የምትባለው። ሲቆ ማለት ፍቅር ነው በወላይትኛ። ሲቆ ናት ገጸ ባህሪዋ የ14 ዓመት ልጅ። እኔ ደግሞ ትልቅ ሴት ነኝ እና የኔ እንዳለ ባትተው በጣም ብዙ ነገር ነው ያቺን ልጅ አርጌ ነው። እና አንዳንድ ቦታ ላይ ለምሳሌ ወላይታ ላይ አብዛኛውን የወላይታን ማህበረሰብ የሚያካትት ታሪክ እንዲሆን ነው ያረኩት። ለምሳሌ የኔን ታሪክ ነው ግን አንዳንዴ ከኔ ወጣ ብያለሁ። ለምሳሌ የኔ አባቴ ሐኪም ነው የኔ አባት በእውነት ማለት ነው። ግን እዛ መጽሐፍ ላይ የሲቆ አባት ሐኪም አይደለም ገበሬ ነው። ይሄ አብዛኛውን ኮሚኒቲ ሪፕሬዘንት ስለሚያደርግ ማለት ነው። አባቴ ሻውሎ መጥቶ እንዴት እንደሚያናግረን፣ እናቴ ደግሞ ቤት ውስጥ ሆና እንዴት እንደምታስተናግድ ቤተሰቡን፣ ፋሚሊው እንዴት ነው አንድ ላይ ደግሞ የሚመጣው። ወላይታ ላይ አባቴ ይመጣል እና ስራ ሰርቶ መጥቶ ውጭ ይቀመጣል። ጓዳ አይገባም፣ ኩሽና ውስጥ አይገባም። ሴት ናት ኩሽና ውስጥ ያለችው። ግን እዛ ምንድን ውጭ ካለው አባቴ ጋር እናወራለን፣ እናቴ ታወራለች፣ እኛ ደግሞ ተሰብስበን እንሰማለን። ይሄ የኔ ቆንቶ ላይ ያለ የኔ ትዝታ ነው እና ፊክሽን አይደለም። አብዛኛውን ኮሚኒቲው በሚወክል መንገድ ታሪክ የሚያስቀው
ሴት መሆኗን የሰበት ተመሰጃገረድ መሆኗን ታዳጊ መሆኗን ደስ የሚል ነው። ያንን የእድሜ ክልል ለምን መረጥሽው? አንቺ በዛ እድሜ ክልል ለየት ያለ ትዝታ ነበረሽ ወይ?
የእድሜ ክልሉን እንኳን የመረጥኩት አሁን ወደ እድመት አሁን ለመጽሐፍ ቆደ ምለው ይወስደኛል። ይሄ እንግዲህ በዚህ አያይዤ ልመልስልሽ እና ይሄን መጽሐፍ እንድጽፍ ያነሳሳኝ አንዱ ምክንያት ከወላይታ አካባቢ በጉድፈቻ መጥተው እዚህ አሜሪካን ሀገር የሚኖሩ ብዙ ህጻናት አሉ እና በሆነ ምክንያት ከዛ ኮሚኒቲ ጋር ተገናኝቻለሁ። ወላጆች በጉድፈቻ የመጡ ልጆች የሚያሳድጉ ወላጆችም ልጆችም የሚያነሳቸው ጥያቄዎች አሉ ወላይታ አካባቢ ማወቅ የምፈልጉት ነገር አለ እና ይሄ ለምን ይሆናል? ይሄ ምን ነበረ? ይሄ እንደዚህ ነው እና እመልሳለሁ። ኢሜል ላይ እመልሳለሁ። ፌስቡክ ላይ ወደ ከመቶ በላይ የወላይታ ኪድስ የምን የአንድ ጉድፈቻ ቤተሰቦች የምናወራበት ግሩፕ አለን። እዛ ይነሳል። ኢሜል ቴክስት ላይ እመልሳለሁ እና ከዛ አንድ ወዳጄ እሱም በጉድፈቻ ልጅ ከወላይታ አምጥቶ የሚያሳድግ ሚካኤል ማይክል ይባላል። መጽሐፌ ላይ ማክናውለጅ አድርጌዋለሁ እና እሱ አንድ ጊዜ ምናለኝ፣ ለስንት ወላጅ ነው እንደዚህ መልስ እየሰጠሽ የምትችዩ? አንቺን የማያቅስ ከአንቺ ጋር ምንም ኮንታክት የሌለው ወላጅ ከየት ነው ይህን ሁሉ መረጃ የሚያገኘው? ለምን መጽሐፍ አጽፊም አለኝ። ይሄ 2016 ነው እና እውነትም በመጽሐፍ መልክ ብቀመጥ እኮ ለብዙ ወላጆች መልስ ይሆናል በምን ነው አንዱ መሰረት አይመነሻ ማለት እነዚህ ወላጆችና ለነዚህ ልጆች መልስ ለመስጠት ነው። ሁለተኛው ምክንያቴ በጉድፈቻ የመጡ ብቻ አይደለም። እዚህ ተወልደው ያደጉት አውሮፓ ላይ አሜሪካ ላይ ያሉ የኢትዮጵያውያን የወላይታ አካባቢ ልጆች ወላጆች ስለ ልጆቻቸው እንዴት እንዳደጉ ያወራሉ ወይ እንዴት ሆነን እዚህ እንደደረስን ለነሱ መልስ እንደሆን ነው። እንደዚህ ነው ያደግነው፣ ይሄን አልፈለው እዚህ የመጣ ነው እንድሉ ነው መጽሐፉን ለመጽሐፍ የተነሳሳሁት ማለት ነው። እድሜውን የመረጥኩት መጽሐፉ መጀመሪያ የህፃናት ተባለ ሲነሳ ማለት ነው። ከዛ ይህንን መጽሐፍ አንብቦ መረዳት የሚችለው የእድሜ ግሩፕ ከሰባት ከስምንት ዓመት ጀምሬ ያልኩኝ ያንግ አዳልትም እስከ 14 እስከ 15 ያሉትም ማንበብ ይችላሉ። የእነሱ ታሪክ ነው። ትላልቆች ደግሞ ለልጆቻቸው ይሄን ታሪክ ሊያነቡ ይችላሉ። የኔ እናት ሳዳቆች ብለ ነው ለኔ ታሪክ የነገረችኝ። አሜሪካ አውሮፓ ደግሞ ልጅዮች ተሰኙ ማለት ታሪክ የምናወራው ይሄን ደግሞ ወላጆች እንዲያነቡ አማካይ እንዲሆን ብዬ ነው ይሄን እንትን ያነሳው።
በእውነት የህግ ባለሙያ መሆንሽ አሁን እነዚህ ሰዎች ለሚያልፉበት ሂደትና ለልጆቹ ስሜት ወይ ለቤተሰቦቻቸውም የመገናኘት ጥረት የተጫወተው ሚና አለ ብለሽ ታስቢያለሽ? ይህንን ሂደት እንድታልፍ
ግራንድማዘር ፕሬዘንትድ በአዶፕሽን ኢትዮጵያን አዶፕሽን ላይ ፊልም ዶክመንተሪ ፊልም ይሰሩ ነበር እና ዶክመንተሪ ፊልሙ በዋናነት የሚያተኩረው አንዲት ከወላይታ በጉድፈቻ ከወላይታ ኦቶና ከመባል አካባቢ በጉድፈቻ የመጣች እናት የመጣች ልጅ በጉድፈቻ ያመጣው ወላጆች ከተወሰነ ጊዜ በኋላ ለሌላ ሰው አስተላልፈው ይሰጣሉ። አልቻልንም ብለው ማለት ነው። ያ ቤተሰብ ደግሞ እንደገና ለሌላ ሰው አስተላልፈው ይሰጣሉ እና ለአንዲት ህፃን አስቢ ከወላጆቿ ተለይታለች። እዚህ ወላጅ እንሆናለን ብለው ያመጣው ሰው ደግሞ ለሌላ ወላጅ ሰጡ። እዛ ስትለም ደግሞ ለሌላ ወላጅ ይሄ በሷ ልጅ ብቻ አይደለም በጣም የምደጋገም ነገር ነውና ለሶስተኛ ወላጅ ትሰጥ ሶስተኛዋ ወላጅ ይሄ ነገር መቆም አለበትና ብዙ ዙሪያ ፊልም መሰራት አለበት በሚል ነው። ፊልሙ ከተሰራ በኋላ ስሰራ ፊልሙን የምሰራው ክሩ የፊልም ክሩ ከኒውዮርክ ተነስቶ ወላይታ ሶዶ ይሄዳሉ ማለት ነው። እዛ ፊልም ላይ ልጅቱ የ11 ዓመት ልጅ ሆና ነበር በጉድፈቻ ተሰጠችና ታስታውሳለች። እናቴ ኦቶና ምባል ሰፈር ነው ሆስፒታል አለን በሰፈራችን እናቴ ሶዶ ገበያ ላይ አትክልት ትሸጣለች። ይሄን ነው የምታስታውሰው። ይሄን ደግሞ በጉድፈቻ የተሰጠች ጊዜ ከእናቷ ጋር የተነሳችው ፎቶ አለ። ያንን ፎቶ ይዞ አስተርጓሚ ይዞ ከኒውዮርክ ወላይታ ሶዶ ገበያ ላይ ይደርሳሉ እና ፎቶ ያሳዩ አትክልት ተራ ሄደው ደረሱ አገኙት እናትየው ማለት ነው። ከዛ ልጅሽ ከልጅም ፎቶ አንስቷል እችና ታለክሳለች በቃ ልጅዋን ፎቶ አጥፋተስማለች። ይሄ ደግሞ የተሰለሰለ ገበያ የሞላ ህዝብ ያወራል። አስተርጓሚው ያስተረጉማል ግን ነው አስተርጓሚው ሲያስተረጉም የነበረው እናትየው የምትለው ነው እንጂ ይሄ ክራውድ ምን ይላል የተሰለሰለ ህዝብ አላስተረጉማል። ፊልሙን ይዘው ክሩ ወደ ኒውዮርክ ከተመለሰ በኋላ አይ ሲያቀርቡት የርግለም ይሄ ህዝብ ሁሉ የሚያወራ ምን እንደምል አላመጡትምና አላፊው ነው ይሄ ህዝብ ምን እንደምል ካላወቀን ፊልሙ አይቀርብም ተባለ። እንደገና ሌላ ወላይትኛ የሚችል ሰው ፈስፈልክ እኔ ተገኘ ማለት ነው። ከዛ ላይ እዛ ፊልም ላይ ይሄንን ከገበያ ላይ ያለናትየው እነዛ ሰው ሲያወሩ የነበሩትን ነገር አስተረቆም ማለት ነው። እዛ ፊልም ላይ ዳንራዘር አንዋንትድ ኢን አሜሪካ ነው በጣም ነታች የሚያረጋ ፍልሙ በአሜሪካ ያከፈለጉ ማለት ነው አይደል አንዋንትድ ኢን አሜሪካ ለሶስት ወላጅ ለአራት ወላጅ ልጆቹ አየተላለፉ ሲሰጡ ማለት ነው። በጣም ከባድ ነውና ያ ፍልም ካየው በኋላ እኔ መተኛታቸው ምን ማድረግ ነው የምችለው እነዛን ልጆች እንዴት ነው መርዳት የምችለው የምለው ነገር በዛ ተነስቼ ነው ፌስቡክ ላይ ያንን ግሩፕ ጆይን ያረኩት። በዛ ተነስቺ እዚ ቴክስ ሌላ ስቴት ላይ የምሰራ አንድ እንጆ አለ ኢትዮጵያን አዶፕሽን ኮኔክሽን የምል አሁን ስማቸው ቤተሰብ ፍለጋ ነው የምለው እነሱ ጋር እነሱ እንጆ ፈልጌ አግኝቼ ቦርድ ውስጥ ገባው። በቃ ምን አድርግ የሆነ ነገር በዛ ማለት ደግሞ ኢትዮጵያ ውስጥ በነበረው ችግር ጉድፈቻ ኤጀንሲዎች ተዘጉ ህጻናት ማሳደጊያዎች ተዘጉ። ነገር ግን እነዚህ ስለዘጉ እነዚህ ወረዲ በጉድፈቻ ባገር ውስጥ በየዓለም እንደጫው ዘለ ተበተኑ ልጆች እንዴት ነው የሚገናኙት የሚለውን ነገር የታሰበ የተቀመጠ ነገር የለም። እና እነዛ ህፃናት ከተለያየ ሀገር አካባቢ ነው ሲጋ የመጡት ወላጆቻቸው ፖስታ የላቸው ስልክ የላቸው ኢንተርኔት ኢሜል አያውቁም እንዴት ነው የሚገናኙት እነዚህ ወላጆችና ልጆች ተቆራርጠው ቀሩ። እና ምናልባት አንድ ልጅም ሁለት ልጅም እንኳን መልስ መስጠት ከቻለ ተመልሼ እነዛን ወላጆች ማገናኘት ከቻልኩ በምን ነው ወደዚህ የገባው።
እንግዲህ ኢትዮጵያ ውስጥ ደግሞ የህግ ባለሙያ ሆነሽ እየሰራሽ ሳለሽ ጀምሮም በዚህ ከጉድፈቻ ጉዳይ ላይ ተንቀሳቀሽ ነበርና እዛም ስለነበረው ነገር እስቲ ትንሽ አጫውቺኝ።
እንዴት ነው ስለ ጉድፈቻ ለመጀመሪያ ጊዜ የሰማሁት? ጉድፈቻ የሚለውን ህግ ቤት ህግ ስማር በኢትዮጵያ ቤተሰብ ህግ ላይ ስለነበረ አውቃለሁ። ፍትህ ሚኒስቴር እኔ ያለው አሰፋ ከስቸው ነበር ፍትህ ሚኒስትሩና በዛን ወቅት የኢትዮጵያ ውጭ ጉዳይ ሚኒስተር አሁን በህይወት የሉም አምባሳደር ሲዩ መስፍን ነበሩ። ተጠራ ሚኒስትሩ ተጠራና ባስቸኳይ ሁለት ባለሙያ ይዛችሁ በዚህ ሰዓት ስብሰባውን እንደምትይዙ እንድትገኙ ተባለ። ከሴቶች ጉዳይም እንደዛ፣ ከፌደራል ፖሊስ እንደዛ፣ ከብሔራዊ መረጃ ደህንነት እንደዛ፣ ከፍርድ ቤት ባለሙያዎችን ኃላፊዎች ተጠርተዋል። እና ስብሰባውን የሚመሩት አቶ መስፍን ናቸው። እና አናቅም እንደሆነ ብላችሁ ከዛ እሳቸው መጡና ዛሬ ስለ ጉድፈቻ ጥቆስ የተካሄደ ስለ ጉድፈቻ ላናጋራችሁ ነው አሉና እሳቸውን ያጋጠማቸው ነበሩ። ትላንት ከፈረንሳይ መንቃት የሆነ ስራ ጉዳይ እጪ እና ለከስ እሳቸው ፈረንሳይ ይሄዱ በነበረው ባየር መንገድ ነው ለፈረንሳይ ይሄዱ የነበረና እሳቸው ቢዝነስ ክላስ ውስጥ ቁጭ ብለው ህፃናት ያለቅሳሉ። የህፃን ድምጽ የሚያለቅስ ህፃናት ድምጽ ይሰማልና አዲስ ነገር አይደለም። ልጅ አርፕራምስ ያለስ ይችላል ግን ያንቀ በጣም ብዙ ልጆች ናቸው የሚያለቅሱት እና ለረጅም ጊዜ ነው የሚያቆም አይደለም። ለመተኛትም ሞከርኩ ማወቅ አልቻልኩም እና የበረዳ አስተናጋጇን ጠርቼ አቶ ሲዩ ነገርኝ ምነግርሽ ጠርቼ ለምንድን ነው ብዙ ህፃናት የሚያለቅሱት እንዴት ይሄ ሁሉ ህፃን አንደርግራውንድ ሊገኝ ቻለ ስላት እንደዚህ እኮ በጉድፈቻ እየተወሰዱ ያሉ ህፃናት ናቸው አሉኝ። እኔ በሚሄድበት ፍላይት ውስጥ ከ20 በላይ ህፃን ነበረ። ምንድነው የሆነ ያለው ንገሩ። እንዴት ነው ይሄን ያህል ህፃን በአንድ ቀን በአንድ አውሮፕላን ይገኛል? ይሄን ልታስረዱ ነው? ከዛ ሁላችንም ደነገጥ እና ፍርድ ቤቶች ስነግሩ በቀን በእያንዳንዱ ቀን ከ30 ከ40 በላይ ነው የጉድፈቻ ውሳኔ የሚወሰነውና ማአት ህፃን ነው ከሀገር እየወጣ ያለው ማለት ነውና ይሄ አሰራር መፈተሽ አለበት። ይሄንን ማወቅ አለብን እንደ መሪ እንደ ህዝብ ይሄን ማወቅ አለብን የሚል አሳይመንት ተሰጠን። አዲስ አበባ ውስጥ ወደ 70 የሚሆኑ ኤጀንሲዎችን ነጣናት ማሳደጊያዎችን ኢንቨስቲጌት አደረግን ምርመራ አድርገን ያገኘነውን ውጤት አቀረብን ማለት ነው። ከዛ ላይ ነው ወጡ ኢትዮጵያ
ትልቁ መጽሐፉ ለነዚህ ህፃናት ልጆች ህይወት ላይ ይሞላል የምትይው ክስተት ምንድነው?
ጥያቄ ነው። ለምሳሌ ልጆቹ በዚህ ጋር በጉድፈቻ የመጡ ልጆች ወይ እናት ወይም አባት ሞተዋል ወይም ሁለቱም ሞተባቸዋልና እዚህ ሀገር ደግሞ ሰመትሪ በጣም ትልቅ ነው አይደልና ሰመትሪ ሲያዩ የእናቴ ሰመትሪ ምን ይመስል ነበር የቀብር ስፍራው የአባቴ ምን ይመስላል ይሉና ይጠይቃሉ። ከዛ ወላጆች የት ይሁን የሰመትሪ ፎቶ ማግኘት እንችላለን የቀብር ስፍራውን ይላሉ። አይ ከተማ አካባቢ እንደዚህ በቤተክርስቲያን አካባቢ ቀብር ቦታ ይኖራል ግን ወላይታ ገጠር ላይ ጓሮ ነው በቤተሰብ መሬት ላይ ነው የምቀበረው ላቸዋለሁ። እንዴት ቤተሰብ እንደዚህ ቀብር ጋር አብሮ ይኖራል? ይገርማቸዋል ወላጆች ግን ይሄ እውነት ነው ሲሄዱ ልጆች ይሄን ያገኛሉ መካና ይላሉ ወላይታ እነዚህ የቤተሰብ የቀብር ቦታ አለ ጓሮ ላይ ድንበር ላይ ማለት ነውና እሱን መልሻለሁ መጻፌ ላይ። ኢትዮጵያ ሁሉም ቦታ እንደዚህ ቀርበን አይደል በትሪ እንደዚህ በመሶብ ቀርበን አይደል ምን ባለው ልጆች እንደመጡ ለብቻ ለብቻ ሳህን ሲሰጣቸው ሄደው ከወላጆቻቸው ጋር መብላት ይችላሉ ይፈልጋሉና እንዴ ምን ሆኖ ነው የራሱ ትሪ ሳህን ያለ ወደኛ ይመጣልና ለምን እንደዚህ ያሳያል ብሎ ይደውላሉ። አዲስ በተለየ አመጡ ሰው ታይ እኛ ጋር እንደዚህ በትሪ እንደዚህ በመሶብ ቀርበን በጋራ ነው የምንበላው ይሄ ነው የኛ ባህል ለዛ ነው እናቻለሁ ይሄን መልሻለሁ መጻፌ ላይ። ሌላው እዚያ ጋር ልጆች ስቆጣቸው ልጆቹ ወደ መሬት ያያሉ እንደዚህ አይ ኮንታክት አያዩ ፊት ለፊትና ዲስሪስፔክት ነው ይላል ወላጆቹ አያከብረኝም ሳናገረው ፊቴን አያይም አይኔን አያይም ብለው ይደውሉልኛል። አይ እኛ ባህል ደግሞ ሰው ስናከብር አንገትን ነው ምንደፋው ሰላም ስንል እንኳን እንደዚህ ዝቅ እንላለን ምክንያቱም ይሄ ነው ክብር ነው ምናሳየው ስለዚህ የናቀ አይደለም ልጅ እኮ ያከበረ መስነት ቆጣሹ ነው አንገቱን እየደፋ ያለው አስረዳቻለሁ ይሄንን መጻፌ ላይ አስቀምጫለሁ።
ወደ መነሻሽ እንመለስና ለምሳሌ አሁን እነዚህ ልጆች እንግዲህ አንቺ በራስሽ ክፍተቶችን ለመምላት እየሞከርሽ ነው ግን እዚህ ያለው ኢትዮጵያዊ እነዚህ በጉድፈቻ ስለመጡ ኢትዮጵያውያን ምን መረዳት አለበት ያለሽ?
በጣም ጥሩ ጥያቄ። በዚህ መንገድ እናግዝም እንችላለን ስናይ ዝም አንበላቸው እንረዳሽ ነገር አለ እንበላቸው ምናልባት ልጆቹ የመጡበትን አካባቢ እናቅ እንችላለን ደብዳቤ ይዘን ልንሄድ እንችላለን ፖስታ ይዘን ልንሄድ ፎቶ ይዘን ልንሄድ እንችላለን እና ሳፖርት እናደርጋቸው እነዚህ ልጆች። በተለይ ደግሞ ኢትዮጵያ ያለው ቤተሰብ ያለው ማህበረሰብ እንድረዳ የምንፈልገው እነዚህ ወላጆች ለከባድ ሁኔታ ነው ልጆቻቸውን አሳልፈው የሰጡት። ገንዘብ ፈልገው አይደለም ካቅም በላይ ሆኖ ልጆቻቸውን አሳልፈው የሰጡት። እንረዳቸው ለማለት ነው ፈልገው።
ለህልሻል ከአሜሪካ ድምጽ ጋር ለነበረሽ ቆይታ በጣም ነው የማመሰግነው። እጅጋት ቻም ሰግናለሁ።
እኔም በጣም ነው የማመሰግናቸው ይሄን እድል ስላገኘው በጣም ደስ ይለኝ።
ወደ ተከታዩ ዝግጅታችን ከማለፋችን በፊት ሙዚቃን ጋብዛችሁ አስቴር ከበደ አንተ አመለ ጥሩ ትለናለች። ደን አንተ መለጥሩ የተሰኘውን ዜማ ነበር ያሰማናችሁ። ወደ ተከታዩ ዘገባችን እንወሰዳችሁ። ፍትህ በደርግ ዘመነ መንግስት የማስተቃየት ተግባር የፈጸመባቸውን ሰው በአሜሪካ ምድር በድንገት ካገኙት በኋላ በፍርድ አደባባይ ፍትህ ለማግኘት የታገሉ 3 ኢትዮጵያውያንን ከለላ ጠባቂዎች ታሪክ የሚያሳይ ዘጋቢ ፊልም ተከታዩ ቅንብራችን ነው። በክሪስቶፈር ቻምበርስ ተዘጋጅቶ በአለም አቀፏ ሞዴልና በጓድራጊ ሊያ ከበደ የገንዘብ ፈሰስ የተሰራው ይሄ ፊልም ከሰሞኑ በተካሄደው የአዲሱ አፍሪካ የፊልም ፌስቲቫል ኒው አፍሪካን ፊልም ፌስቲቫል ላይ ከታዩ ፊልሞች መካከል አንዱ ነው። ሀብታሙ ስዩም ዝርዝር አለው። Thank you.
ፍትህ ፋየር ዊዝን በደርግ የመጀመሪያ አመታት ያስተቃያቸውን ባለስልጣን ከአመታት በኋላ በአሜሪካ ምድር ያገኙ ሶስት ኢትዮጵያውያን ሴቶች ፍትህ ለማግኘት ያደረጉትን ፈታኝ ሂደት የተረከ ዘጋቢ ፊልም ነው። በዩናይትድ ስቴትስና በኢትዮጵያ ቀረጻ የተደረገው ባለታሪኮቹና ተዋናዮቹ የተሳተፉበት ፊልም አዘጋጅ ክሪስቶፈር ቻምበርስ ይባላል። ታሪኩ በፊልም የመሰራቱን ፋይዳ እንዲያስረዳል።
To me, I think this is an extraordinary, powerful story, and it has two profound...
ይሄ ታሪክ ከፍተኛ ኃይል እንዳለው ይሰማኛል። ፊልሙ ሁለት ከፍተኛ አቅሞች አሉት። የመጀመሪያው ምናልባት በዩኒቨርሲቲ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች በህግ ትምህርት ቤት የሚገኙ ማናቸውንም ወጣቶች ማነቃቃት መቻሉ ነው። በዓለም ላይ ለውጥ ማምጣት ይችላልው ዓለምን መልካም ማድረግ ይቻለኛልን ብለው ሲጠይቁ ሰው ሁሉ ፍርሃቱ ተበላሽቷል አትችሉም እርሱት ሲላቸው አብነት የሚሆን ታሪክ ነው። ይሄ አይበገሬነትን ሳይታክቱ መክፋትን ጠንካራ ስራንና እምነትን የሚያሳይ ፊልም ነው። ፊልሙ ትኩረት ያደረገባቸው ሰዎች ዓለምን በበጎ ቀይረዋል። ሌላው አቅም እነዚህ ሴቶች እውነታውን በመናገር ሌሎችን ኃይል ማጎናጸፋቸው ነው። ከስቃይ የተረፉት ሰዎች ወይንም በየትኛው እንግልት ያለፉ ሰዎች ታሪካቸው ብርታታቸውን በማየት እኔን መዳን መጠንከር ይችላል እንዲሉ ያደርጋቸዋል። እነዚህ ሴቶች በታሪካቸው በመላ ዓለም የሚኖሩ ሰዎች ብቃት ማላበስ ይችላሉ። ይሄ ለኔ በስራው ላይ የፈሰሰውን ድፋት ተገቢ ያደርግልኛል።
ፊልሙ በሜሪላንድ ሲልቨር ስፕሪንግ በሚገኘው AFI አዳራሽ ለእይታ በቀረበ ጊዜ በርከት ያሉ ተመልካቾች ተገኝተዋል። በዚያ ካገኘዋቸው ወጣቶች መካከል አንዷ ገሊላ ናት። ላይላ ቶክስ በሚል የዩቲዩብ ገጿ የምትታወቀው ኢትዮጵያና ኤርትራን የሚመለከቱ ሐሳቦችን የምታጋራው ገሊላ ፊልሙ የፈጠረባትን ስሜት እንዲህ ተገልጿለች።
One, I was moved by the women's stories. It was so touching. I just came back from Ethiopia and I met some women who
በሴቶቹ ታሪክ ልቤ ተነክቷል። በጭካኔ ተግባራት ውስጥ ያሉ ሴቶችን አግኝቼ ከኢትዮጵያ ገና መመለሴ ነው። ቀደም ባለው ዘመን የደረሰው ነገር ዛሬም ከሚታዩ ክስተቶች ጋር ስናገናኛቸው ዛሬም ድረስ መሰል ጉዳዮች እየተፈጸሙ የመሆናቸው ነገር በእጅጉ አሳዛኝ ነው። ስለ ደርግ ብዙ ጊዜ ሰምቻለሁ። በዚያን ወቅት አጎቴ መኪና ውስጥ መገደሉን ሰምቻለሁ። ስለ ጉዳዩ ማንም አያወራም። ስለ ደርግ መጥፎነት ይወራል እንጂ ገፍተው ሊያወሩበት አይፈልጉም። ኢትዮጵያን ከአመታት በፊት በ30 አመታቸው ግድም የለቀቁ ዛሬም ድረስ የፍርሃት ስሜት የሚያድርባቸው ያክስት ያጎት ልጆች አሉኝ። እዚህ በመወለዴ አልተረዳኋቸውም ነበር። አሁን ላይ ይሄ ፊልም የተጎጂዎችን ድምጽ ብቻ ሳይሆን የሁሉንም ሰው ድምጽን ያጋራው። በግል ያልነበረኝን መረጃ አሳውቆኛል። በቀደመው ዘመን በህዝባችን ላይ ደረሰውን ነገርም አስተምሮኛል። ትምህርታዊ ነው። በስሜት ይነጣል። በጥሩ ሁኔታም የተሰራ ይመስለኛል። ሁሉም ነገር በጣም ጥሩ ነው።
ሬቤካ ሌላዋ ፊልሙን ከተመለከቱ ወጣቶች መካከል አንዷ ናት። ፊልሙ ሰዎች ያሳለፉትን ፈታኝ ህይወት በግልጽ እንዲናገሩ የማበረታታት አቅም አለው ትላለች።
የተመለከትነው ፊልም ያለው ኃይል ከፍተኛ ይመስለኛል። አስለቅሶኛል። የፊልሙ አዘጋጅ የሴቶቹን ታሪክ በመንገር ረገድ በጣም ጥሩ ነገር አድርጓል። ስለ ጉዳዩ በርግጥ ከአመታት በፊት አንብቤ ነበር። አንድ ሰው ስለ ጉዳዩ ፊልም መስራቱ አስደሳች ነው። የዲያስፖራው ማህበረሰብ አባላትን ጨምሮ ሁሉም ኢትዮጵያዊ ሊያየው የሚገባ ፊልም ነው። በግሩም ሁኔታ የተሰራ ግሩም ፊልም ይመስለኛል። ተመሳሳይ ታሪክ ያላቸው ነገር ግን ሰሚ ያላገኙ ማህበረሰቦች አሉ። በፊልሙ ላይም ለማሳየት እንደሞከሩት የገዛ ቤተሰቦቻቸው እንኳን ስለደረሰባቸው ነገር አልጠየቋቸውም። እንደየባህሉ አንዳንድ ጊዜ ሀፍረትን የመሰለ ነገር ይከሰታል። ስላሳለፍከው ሁኔታ መናገር በርግጥ ኃይል ያለውና የነጻነት መንፈስ የሚያጎናጽፍ ነው ብያስባለሁ። ፊልሙ ሰዎች መስልፈለግ እንዲከተሉ የሚያበረታታ መልካም ምሳሌ ይመስለኛል።
ኖሃ በበኩሉ የሱ የቤተሰብ አባላትም በተመሳሳይ ውጣውረድ ውስጥ ስለማሳለፋቸው ተናግሮ ፊልሙ ብዙሃን ያለፉበትን ህይወት ዳግም የማስታወስና የማሳወቅ ኃይሉን እንዳጤነ ነግሮኛል። ፊልሙ በቀረበበት ቀን በቀጥታ ከፊልሙ የታሪክ ፍሰት ጋር ባይገናኝም መሰል ፊልሞችን ማንና እንዴት መስራት ይገባል በሚለው ዙሪያ ቅሬታውን ያሰማ ወጣት አግኝቻለሁ። ሮቤል ይባላል። ሐሳቡን አዳምጥ።
But my thing is I want to see people who look like us. Black directors, specifically Ethiopian directors. To tell our story.
እኛን የሚመስሉ ሰዎች ጥቁር የፊልም አዘጋጆች በተለይ ደግሞ ኢትዮጵያውያን የኛን ታሪክ ሲሰሩ ወይም ሲተርኩ ማየት ፈልጋለሁ። ዛሬም ድረስ የዘር መድሎ የሚጸባረቅበት ሆሊውድ ጥቁር የፊልም አዘጋጆችን ሲገለሉና እድል ሲነፈጉ እንመለከታለን። የፊልም አብራቾች ተግዳሮቶች ይገጥሟቸዋል። በሰባዎቹ እድሜ ውስጥ የሚገኙት ኃይሌ ገሪማ ዛሬም በሃዋርድ ዩኒቨርሲቲ ውስጥ የማስተርስ መርሃ ግብር አላቸው። እሳቸው በሃዋርድ ውስጥ እንኳን ከሳቸው ሰዎች ሊማሩ እንደሚገባው ይነገርላቸዋል። በተወዳጅ ፊልማቸው የተሰየመ የፊልምና መጽሐፍ መደብር አላቸው። እሳቸው ከኤቫ ዱቭኔ አሪ ድርጅት ጋር በመተባበራቸው ሳንኮፋ የተሰኘው ድንቅ ፊልማቸው በኔትፍሊክስ ለመታየት በቅቷል። እሳቸውን የመሰሉ ሰዎች ወይም ወጣት ኢትዮጵያውያን የፊልም ሰሪዎች ናቸው ይህን መሳይ ፊልም እንዲሰሩ የምንፈልገው። እኛ የነጭ የበላይነት ባለበት የአፍሪካን ጥሬ ዕቃ ካለአግባብ በሚጠቀም አገር ውስጥ እንደመኖራችን ለምን እኛን የመሰሉ ሰዎች የራሳችንን ታሪክ እንድንሰራ አልተደረገም ሲል ነው የጠየቅኩት። በገዛ ቤትህ መጥቼ ስለ ቤትህ ልነግርህ አልችልም። በደርግ ጊዜ በእርግጥ የተፈጠረውን ሊረዳ የሚችለው በዚያ ጊዜ የነበረው ኢትዮጵያዊ ብቻ ነው። ተመልካቾች ፊልሙን ወደዱትም አልወደዱትም በጥያቄ አንዳንዶቹ ምቾት ባይሰማቸውም ይሄን ነበር ለማወቅ የፈለግኩት። ጉዳዩ መነሳት ነበረበት። እሱ ሌሎች ኢትዮጵያውያን ሌሎች ታሪኮችን እንደዚህ መስራት እንደሚችሉ ነው የመለሰልኝ። የተናገርኩትን ነገር ስለመረዳቱ ጠራጠራለሁ።
ኢትዮጵያ በቅርብ ዓመታት ውስጥም ግጭቶች የበረከቱባትና የሰብአዊ መብት ጥሰቶችም እየተደጋገሙባት ስለመሆኑ የሚናገሩ ሪፖርቶች ተነበዋል። ከዓመታት በፊት ስለተፈጸመ በደልና ፍትህ የማግኘት ውጣ ውረድ የሚተርከው ፊልም ለዚህ ዘመን ተመልካቾች በሚኖረው ፋይዳ ዙሪያ ለተነሳ ጥያቄ የፊልሙ አዘጋጅ ክሪስቶፈር ቻምበርስ ይህንን መልሷል።
I know it's just a tiny one grain of sand in understanding the complexity of the history of Ethiopia.
ፊልሙ የኢትዮጵያን የተወሳሰበ ታሪክ ለማወቅ እንደ አንዲት ነቁጥ የሚቆጠር ነው። እንደ አንዲት ያሸዋ ፍሬ አንድ ኢትዮጵያዊ ከዚህ ፊልም ሊቀስመው ስለሚችለው ጉዳይ መናገር የምችል አይመስለኝም። ነገር ግን ከሰዎች እሰማለሁ። ፊልሙን በሴንት ሉዊስ ከተማ በማሳይ ጊዜ አንድ ሰው ተነስቶ ይሄንን ፊልም በዚህ ሰዓት በማሳየትህ ደስ ብሎኛል አለ። ሌሎች ሰዎች ደግሞ ፊልሙን ለማሳየት ትክክለኛው ሰዓት አሁን አይደለም ይሉኛል። ስለዚህ ትክክለኛው የቱ እንደሆነ አላውቅም። ይሄንን ፊልም ለመስራት 5 አመታትን ፈጅቶብኛል። ረጅም ጊዜ ነው። የአገሪቱ መንግስት በተደጋጋሚ ተቀይሯል። አንድ ከኢትዮጵያ የመጣ ሰው ታሪክ ራሱን እንዳይደግም ለማስተዋወስ ይሄ ፊልም በዚህ ሰዓት መውጣት አለበት ብሎኛል። ይሄ ቃል ልቤን ነክቶኛል። ፊልሙ ለኢትዮጵያውያን የተወሰነም ቢሆን ዋጋ እንደሚኖረው ተስፋ አደርጋለሁ።
ክሪስቶፈር ኤርሚያስ ወልደ አምላክን ከመሰሉ ኢትዮጵያን የፊልም ባለሙያዎች ያገኘው ሙያዊ ግብዓት ፊልሙን የተሳካ እንዳደረገው አክሏል። የቀጣዩ ፊልም ትኩረትም ከኢትዮጵያውያን ጋር የተያያዘ እንደሚሆን ፍንጭ ሰጥቷል። ለአሜሪካ ድምፅ ሀብታሙ ስዩም።
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ። ሳስተናግዳችሁ ያመሸሁት ሲሆን ግርማ ነኝ። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ሰናበታችኋለሁ። ለስንብት የጥላውን ገሰሰ ላንቺ ብዬ የተሰኘውን ዜማ ልጋብዛችሁ። በነገው ምሽት የራዲዮ መጽሔት ዝግጅታችን ይጠብቃችኋል። በእኛ በኩል ሰላም፣ በደህና አደሩ። ጥላውን ገሰሰ ላንቺ ብዬ ያለ ለጥቂት ደቂቃዎች አብሯችሁ ይቆያል።
Yeah. ላንቺ ብዬ ሁሉን ትቼ